የመንፈስ ቅዱስ እርዳታ አብስቶ ያስፈልገናል ለሚል ነው። መንፈስ ቅዱስን ስለሱ ተናግረን መጨረስ አንችልም፣ አውቀንም መጨረስ አንችልም። ሁሉ ጊዜ እንደነቃለንና ያን መንፈስ ቅዱስ አብስተልን ፈልግ ይገባናል። እንደምንሰማው ወንድማችንም ተቀስ አርጎ እንደነገረን ብዙ ፍርሃቶች እንዳሉ ነው። ጣዋትም ስንወያይ እንደሱ ያካፈለን ነበርና ግን እኛ ማንፈራበት ምክንያት የኛ ዴስቲኒ የኛ ጅማሬና መጨረሻ የተያዘው በሱ እጅ ስለሆነ ነጋችንን የሚያውቀው እሱ ስለሆነ እኛ ደግሞ በሱ እጅ ስላለን ምንም ነገር ቢመጣ አንፈራም። አንፈራም ስላችሁ አንፈራም ማለት አይደለም፣ ምንፈራበት ጊዜ አለ። እኔ ስለምፈራ ነው እንግዲህ። ግን ያ ፍርሃት ጌታን በመናስብበት ጊዜ ተሽሮና ያዋለን። እማንችለውን ነገር ችለን በሚያስፈራ ነገር ውስጥ እንኳን ተጽናንተን እናልፋለንና እግዚአብሔርን አብስተን እናመሰግናለን። እንዳልኳችሁ ርእሱ የመለኮት ረድኤት አብስቶ ያስፈልገናል ወይም የመንፈስ ቅዱስ እርዳታ አብስቶ ያስፈልገናል የሚል ነው። በሰው ልብ ውስጥ ብዙ ሐሳብ አለ። ነገር ግን የእግዚአብሔር ሐሳብ ጋር የእግዚአብሔር ፈቃድ ጋር ለመድረስ የሱን መንገድ ለማወቅና ለመሄድ እኛ ሰዎች ብቁ አይደለንምና መንፈስ ቅዱስ እንዲረዳን ያስፈልጋል። የሰው ሐሳብ የስጋ ሐሳብ ነው፣ ምድራዊ ነው፣ ተለዋዋጭ ነው። ሕግጋት በየጊዜው በየዘመኑ የሚለወጡት እኮ ሰው ፐርፌክት ስላልሆነ ወይም ሙሉ ለሙሉ ሁሉን ነገር የሚያውቅ ስላልሆነ ነው። የእግዚአብሔር ሐሳብ ግን ሉዓላዊ ነው፣ ሰማያዊ ነው፣ ለዘላለም የጸና የማይለወጥ አምሳያ የሌለው ነው። እግዚአብሔር ሁልጊዜ ያስደንቀናል። አንድ ቦታ ላይ ምሳሌ 19:21 ላይ ብንመለከት በሰው ልብ ብዙ ሐሳብ አለ ይላል፣ የእግዚአብሔር ምክር ግን እሱ ይጸናል። ያ የእግዚአብሔር ምክር የሆነው ወደኛ የሚመጣልን በመንፈስ ቅዱስ አማካይነት ነው። በዚህ ጊዜ መንፈስ ቅዱስ በምድር ላይ እንዳለ እንደሚረዳን እናምናለንና የሱ ምክር ምን ጊዜ የሚያስፈልገናል። ሰው የተለያየ ነገር ሊያስብ ይችላል። አንዳንድ ሰው በጣም የሚያስደንቅ ለዚህ ዓለም በተለይ በጣም የሚመችን ነገር ሊያስብ ይችላል። አንዳንዱ ደግሞ ሰውም እግዚአብሔርም እንኳን እስኪፈርድበት ድረስ በጣም ዝቅ ያለ ነገር ሊያስብ ይችላል። አንዳንድ ጊዜ ደግሞ ብዙ ሐሳብ እያስቸገረን በሁለት ሐሳብ የምንሄድበት ጊዜ አለና አንድ ሶስት አይነት የሐሳብ አይነቶችን እናገርና ከዛ በኋላ ወደ መንፈስ ቅዱስ እርዳታ እንዴት እንደምንደርስ ጌታ በረዳይ ልክ እናገራለሁ። ዛሬ የማካፍለው ትምህርት ወይም ሐሳብ የማያልቅ መሆኑን ያወቅኩት እዚህ ስመጣ ነው። በፍጹም በፍጹም የሚያልቅ አይደለም። እያወቅ ነው፣ እየተረዳ ነው፣ እየተጨመረልን የሚሄድ ነው። መንፈስ ቅዱስን ሙሉ ለሙሉ ለማወቅ የምንችለው እዚህ ምድር ላይ እያለን አይመስለኝም። በጣም የምታውቋቸው ክፍልና በተደጋጋሚ ጌታ ልኮልን የተማርናቸውን ክፍል ነው ማነበው። ግን ከዛ ውስጥ መጥቀስ የምፈልገው ወይም ምሳሌ ማድረግ የምፈልገው ነገር ስላለ ነው እንደገና ማነበው። ሉቃስ ወንጌል ላይ ያሉ በምሳሌ የተነገሩ ሁለት ነገሮችን ጠቅሳለሁኝ፣ አነባለሁኝ። የመጀመሪያው ሉቃስ 12 ከ16 እስከ 20 ያለው ነው። እንደዚህ ይላል፣ አንድ ባለጠጋ ሰው እርሻው እጅግ ፍሬያማ ሆነችለት። እርሱም ፍሬዬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዛም ፍሬዬንና በረከቴን ሁሉ አከማቻለሁ። ነፍሴንም ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብዪ፣ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚች ሌሊት ነፍስህን ከአንተ ሊወስዷት ይፈልጓታል፣ ይህን የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድም ባለጠጋ ያልሆነ ሰው እንዲህ ነው ይላል። ይህን ሰው የእግዚአብሔርን ሐሳብ ሳንመለከት የእሱን ሐሳብ ብቻ ብንመለከተው ይሄ ሰው ባለ ሀብት ነው። ባለ ሀብት መሆን ወንጀል ነው ማለት አይደለም። ባለ ሀብት ሰው ሲሆን ብዙ መልካም ነገር ሊሰራበት ይችላል። በእኛ አገር ደግሞ አገላለጽ ስናየው ይሄ ሰው ምርታማ ነው፣ እውቅና የሚሰጠው የሚበረታታ ሰው ነው። ሌላው ደግሞ በጣም የሚገርመው አንዳንድ ሰዎች ሀብት ይኖራቸውና በአንዳንድ ነገር ላይ ደግሞ የሰዎችን እውቀት የሚፈልጉበት ሁኔታ አለ። ገንዘብ ከፍለው ቀጥረው ይህን ነገር እንዴት እንደማደርግ አማክረኝ ሊሉ ይችላሉ። ይሄ ሰው ግን እንደዛ አይደለም አሰበ ያለው ጎተራ በጣም ትንሽ ነውና ለአንድ አመት ቀለብ ብቻ የሚይዝ ጎተራ ነው ያለው እርሻው ሲያየው በጣም አፍርቷል በጣም ብዙ ነው ለብዙ ዘመን የሚጠቅም ነውና እቺን ጎተራዬን አፍርሼ በጣም ትልቅ ጎተራ አሰራለሁ በዛ ውስጥ አከማቻለሁ ይላል በጣም ድንቅ የሆነ እቅድ ነው የሚያቀደው ስለዚህ ሰው የተራክ የተጻፈልን ታሪክ ስናነብ ግን የሚጎለው ትልቅ ነገር ምንድነው ጊዜውን በሙሉ ስለ ምድራዊ ነገር ሲያስብ ነበር እናየው ከዛች ከተናገራት ንግግር እንገመግመው የእግዚአብሔር የሆነ ነገር ሲናገራና ነው ይሄ ትልቅ እርሻዬ ብዙ ምርት ካመጣልኝ በኋላ ለቤቴ ይሄን ያህሉን አረጋለሁኝ ለእግዚአብሔር ነገር ደግሞ ይሄን ያህል አረጋለሁ አይደለም ጊዜዋንም ደግሞ ቆጠብ አድርጎ ጌታ ሆይ በምድር ስለባረከኝ አመሰግናለሁ የሰማዩን ነገር ደግሞ አደራህን ምህረት አድርግልኝ ሲል ለሚቀጥለው ለሚደርስበት ቦታ ሲዘጋጃና ነው የሳተው ትልቁን የእግዚአብሔር ነገር ነበር የሰው ሐሳብ እንዲህ ነው ብዙ ጊዜ ምድራዊ ነገር ሰው ይዟቸው የእግዚአብሔርን ነገር የሚያዘገዩበት ሁኔታዎችን መለከታለንና አንዳንድ ሰዎች እንዲህ ያስባሉ ሌላው ደግሞ እዚሁ ሉቃስ 15 ላይ ስላባካኙ ልጅ ታሪክ እሱን አላነበው ምክንያቱም እናውቀዋለንና እንዲሁ እዛ ላይ ያለውን ሐሳብ እናገራለሁ በዛ ሐሳብ ውስጥ አባካኙ ልጅ ሁለት ልጆች ያሉት ባለጠጋ ሰው ነበር ያ ልጅ አባቱን በቁመናው ሲወርሰው እንመለከታለን ድርሻዬን አካፍለኝ እና እኔ ሄዳለሁ ብሎ ከአባቱ ድርሻውን ሲቀበል እንመለከታለን አይደለም በእግዚአብሔር ዘንድ በሰው ዘንድ እንኳን እጅግ የወረደ ነገር ነው አባት በቁመናው አይወረስም በዛ ጊዜና በዛ ቦታ ያለውን ህግ ባላውቅም ጥሩ ሐሳብ ያለው ሰው አይደለም አባቱን ሀብቴን ስጠኝ ብሎ ቀምቶ መሄድ የተሻለ ነገር ሊያደርግ ይችል ነበር አባቴ ሆይ ለብቻዬ መኖር ፈልጋለሁና አባክህ ዳረኝ ትንሽ ነገር ስጠኝና ዳረኝ ወይም ለብቻዬ የሆነ ነገር ማድረግ መነገር ስለምፈልግ መነሻ ነገር ስጠኝ ቢለው በጣም ጥሩ ሐሳብ ነበር አንዳንድ ወጣቶች አብዛኛዎች በጣም ብልህና አዋቂዎች ሆነው እንመለከታለን ይሄ ግን እንደዛ አልነበረም በኋላም ያንን ሁሉ ገንዘብ ይዞ ሄዶ መቼም ያልሰሩበትን ገንዘብ መጠቀም በጣም ቀላል ነው አላሳሳውም የቀን የለተለስ ደስታውን በመመልከት ገንዘቡን አብራውት ከሚያባክኑት ጋራ እንዳባከነ ገንዘቡ እንዳለቀበት ሩቅ አገር ነበር ሄደውና እዛ አገር ደግሞ በረሃብ እንደመጣ ችግር እንደመጣ የእግዚአብሔር ቃል ያስተምረናል ከዛም ይሄ ሰው እንደ ሆዱ ውስጥ እንኳን የሚያስቀምጣት ቁራሽ ዳቦ እስኪያጣ ድረስ በጣም እንደተራበት እንመለከታለን ያን ሀብቱን ስለጨረሰ ከሰው ጋር ደግሞ መዳበል ግድ ሆነበት በዛም ሰዎቹ አሳማ እንዲያሰማራላቸው ሪያዎች እንዲያሰማራላቸው አዘውት ያንን ሲያደርግ እንመለከታለን ከዛም ደግሞ በጣም የከፋ ነገር የምናየው ከመራው የተነሳ የአሳሞችን ምግብ ሲያይ እንኳን ይህን እንኳ ቀምሼ ረሃቤን ባስታገስኩ ብሎ እስኪመኝ ድረስ የከፋ ረሃብ ውስጥ እንደሆነ እንመለከታለን የአሳማ ምግብ እዛ ላይ የተጠቀሰው ልክ አተላም የሚመስል ነገር ነው እንኳንስ ሊበሉት ሊመኙት ቀርቶ ሲያዩትም አፒታይት የሚዘጋ ነገር ነው ግን የደረሰበት ችግር የጸና መሆኑን የሚያመለክተው ያንን እንኳን ተመኘ ይሄ ልጅ ግን ማስተዋልን አገኘ እንደገና እንደዛ እንደሆነ አልቀረም ዴ አባቴ ቤት እኮ ተቀጥሮ የሚኖሩ ሰዎች እንጀራ የተረፋቸው ናቸው ለአባቴ ልጅ ለሆን አይገባኝም ምንም ከአባቴ የቀረ ነገር የለም ግን ሄጄ ለምለሱ አሽከር ሆኜ አልቀጠርም ብሎ ወደ አባቱ ተመለሰ ይሄ ተሻለ ሐሳብ ነው ይሄ ክፍል የተጻፈው የእግዚአብሔርን ምህረት ለተመለሱ የሚሰጠው ምህረት የሚገልጽ ክፍል ነው እኔ ግን የዚህ ልጅ ሐሳብ ነው እዚህ ቦታ ላይ ትንሽ ጫና አድርጌ መናገር የምፈልገው ሐሳቡ ተሻሻለ ወደ አባቱ ሄደ አባቱ ደግሞ ያደረገለት ነገር ድንቅ ነው ልክ መልካም ነገር ሰርቶ እንደመጣ ድል አድርጎ እንደመጣ ሰው ሲሸልመው ሲንከባከበው መልካምን ነገር ወንድሙ ሲቆጣ ድረስ መልካምን ነገር ሲያደርግለት እንመለከታለን ይሄም የደግ ሐሳብ ያለው የአባት ምሳሌ ነው እዚህ ቦታ ላይ ሁለት ሰዎች እንመለከታለን አንዱ የምድር ዕውቀት ያለው ግን ለእግዚአብሔር ስፍራ ያልሰጠ ነው ሁለተኛው ደግሞ በጣም የተሳሳተ ልጅ ነው ግን ከስተቱ ደግሞ ሲመለስ እንመለከታለን ይሻላል እሱ አንዳንድ ጊዜ ደግሞ ሰዎች ብዙ ሐሳብ ያስቸግራቸዋል በሚያወላውል ሁኔታ ውስጥ ያልፋሉ እንደዚህ አይነት ሰዎች ሁለት ሐሳብ የሚይዙ ሰዎች ራሳቸውን በጣም የሚጎዱ ሰዎች ናቸው ማንንም የማይጠቅሙ ናቸው። ሁለት ከመጽሐፍ ቅዱስ ክፍል ስለ እንደዚህ አይነት ሰዎች የተነገረውን አነብና እንነጋገራለን። መጀመሪያ አንደኛ ነገስት 17 ከ18 እስከ 24 ያለውን አነባለሁኝ። ኤልያስም ወደ ህዝቡ ሁሉ ቀርቦ እስከ መቼ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉ፣ በአል ግን አምላክ ቢሆን እሱን ተከተሉ ይላቸዋል። እዚህ ላይ ማነው መጥቀስ የምፈልገው ክፍል ሁለት ሐሳብ የሚያስነክስ ነገር እንደሚያመጣ ኤልያስ ሲነግራቸው እንመለከታለን። ሁለት ነገር የያዘ ሰው፣ አንድ ሐሳብ ያልቆረጠ ሰው፣ ቆርጦ ያልያዘ ሰው በጣም እንደሚጨነቅ ነው። እንዲሁም ያዕቆብ ላይ ያዕቆብ 1:8 ላይ እንዲህ ብሎ ይናገራል ሐዋርያው ያዕቆብ፣ በሁለት ሐሳብ ላለው በመንገዱ ለሚያወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ብሎ ይናገራል። ሁለት ሐሳብ ይዞ የሚሄድ ሰው በጣም የሚቸገር ሰው ነው። አንዳንድ ጊዜ ሳንወድ ሁኔታዎች እንድናወላውል መወሰን እንዲያቅተን የሚያደርጉን አለ። ያንን ማስወገድ አንችልም፣ ግን ከዛ ሐሳብ ውስጥ ወጥተን አንዱን እስከምንመርጥ ድረስ በጣም እንቸገራለን፣ እንቅልፍም እናጣለን፣ ህልማችንም ከስለዛው ነገር ይሆናል። ከሰውም ጋር ብናወራ ደስ የሚለን ያን ነገር በሚመለከት ሊሆን ይችላል። ከወሰን በኋላ ግን ሰላም ውስጥ እንገባለን። ግን መወሰን የማይችል ሰው፣ ሁለት ሐሳብ ይዞ የሚሄድ ሰው፣ የሚንገዳገድ ሰው በጣም የተጎዳ ሰው እንደሆነ እንመለከታለን። እና እግዚአብሔር እንዲህ አይነት ብቻ አይደለም፣ ብዙ አይነት ሐሳቦች በልባችን የሚያስቸግሩን ብዙ አይነት ሐሳብ የያዝን ሰዎች እንኖራለን። ግን ትልቁ የኛ ማድረግ የምንችለው ነገር ቢኖር ወደ መንፈስ ቅዱስ መጸለይ፣ መንፈስ ቅዱስ እንዲመራን ወደ ሐሳብ ወደ እግዚአብሔር ሐሳብ እንዲያደርሰን መጸለይ አለብን። የእግዚአብሔርን ነገር መፈለግ አለብን። በዮሐንስ ወንጌል ምዕራፍ 16 ከቁጥር 17 እስከ 11 ድረስ ያለውን ክፍል ደግሞ ስንመለከት ጌታም እንደዚሁ አይነት ምክር ለደቀ መዛሙርቱ ሲያቀርብ እንመለከታለን። የዚህ ምድርን አገልግሎት ጌታ ጨርሶ ወደ አባቱ ወደ ሰማይ የሚሄድበት ጊዜ እንደደረሰ አውቆ ለተከታዮቹ ያንን ሁኔታ እንዲቋቋሙ ሲያዘጋጃቸው እንመለከታለን። የእነሱ ሐዘን ከፍተኛ እንደሆነ ይመለከትና እንዲህ ይላቸዋል፣ እኔ እንድሄድ ይሻላችኋል፣ እኔ ባልሄድ አጽናኙ መንፈስ ቅዱስ ማለት ነው ወደ እናንተ አይመጣምና ይላል። መንፈስ ቅዱስ ደግሞ በመጣ ጊዜ ዓለምን ስለ ኃጢአት እናንተን ያጽናናቸዋል፣ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድም ዓለምን ይወቅሳል ብሎ ከመንፈስ ቅዱስ አንዱ የሆነውን ነገር ይነግራቸዋል። እነዚህ ሰዎች በጣም ከማዘናቸው የተነሳ በእሱ መለየት በጣም ከመተከዛቸው የተነሳ ገና መንፈስ ቅዱስ መጥቶ ለውጧቸው ያልተረዱት ሐሳብ ጋር ስላልደረሱ የእሱ መለየት በጣም ከፍተኛ ሐዘን ነበር የሰጣቸውና በጣም ይጨነቁ ነበረ። ስለዚህ ነበረ እኔ ብሄድ ይሻላቸዋል። እሱ ከሄደ በኋላ መንፈስ ቅዱስን ሲልክ እንደሚጽናኑ ይነግራቸው ነበረ። መንፈስ ቅዱስ በጣም ለክርስቲያን ላመነ ሰው የሚያስፈልገው ነገር ነው። ያለ መንፈስ ቅዱስ ምንም ማድረግ አንችልም። ወደ እግዚአብሔር ሐሳብ ለመድረስ መንፈስ ቅዱስ እንደሚያስፈልገን ነው። የእሱን እርዳታ አጥብቀን መሻት እንዳለብን ነው። መንፈስ ቅዱስ ጌታ ደግሞ በሐዋርያት ሥራ እሱን አነባዋለሁኝ። እኔ ብሄድ ይሻላችኋል፣ እኔ ብሄድ መንፈስ ቅዱስ ይመጣና ያጽናናችኋል ያለበትን ክፍል አንብቤ ያለሁ እዛ። እዚህ ደግሞ ጌታ ከተነሳ በኋላ 40 ቀን ድረስ በምድር ላይ ቆይቶ እስካረገበት ቀን ድረስ እንደተነሳ መረጃ በደንብ እንዲያገኙ እንዲጠነክሩ እየታያቸው ካገለገላቸው በኋላ በመጨረሻ ላይ እንዲህ ብሎ ይላቸዋል። ከቁጥር 3 ጀምሬ አነባለሁ። መጀመሪያውን ነገር ጻፍኩ ይልና ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ አለ። ሐዋርያት ጌታ አዟቸዋል፣ ሂዱ ለዓለም ሁሉ ወንጌልን ስበኩ እኔ ከእናንተ ጋር ነኝ ብሎ ነግሯቸዋል። ነገር ግን ወደዚህ ትልቅ ተልእኮ ከመሄዳቸው በፊት ኃይል እንዲያገኙ መንፈስ ቅዱስን መጠበቅ እንደነበረባቸው አስተምሯቸዋል። ይህንንም ባደረጉ ጊዜ ጌታ ቃሉን አክብሮ የመጣበትንም ነገር ቀጥለን እንመለከታለን። መንፈስ ቅዱስ በቁጥር 8 ላይ በዮሐንስ ላይ መጥቶ ለነሱ መጽናናትን እንደሚሰጣቸው ይናገራል። እንደገና መንፈስ ቅዱስ የሚመራ አምላክ ነው። መንፈስ ቅዱስ ይመራል። ዛሬ ከጸሎቱ ጀምሮ ስለ መንፈስ ቅዱስ ይነገር ነበር። መንፈስ ቅዱስ የሚመራ አምላክ ነው። የመንፈስ ቅዱስን ነገር እንዳልኳችሁ ተናግረን አንጨርሰውም። ጀምረን ነው የምንተወውና መንፈስ ቅዱስ ይመራል። መንፈስ ቅዱስ እንላቸዋል ጌታ ሲያናግራቸው ለደቀ መዛሙርቱ ከኔ ያለውን ወስዶ ይነግራቸዋል ይላቸዋል። ቁጥር 13 ላይ ከኔ ያለውን ወስዶ ይነግራቸዋል ይላል። ሮሜ 8:14 ደግሞ ስንመለከት በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው ይላል። መሪያችን ማናቀውን የሚያሳየን አካሄድን የሚያሳየን መንፈስ ቅዱስ ስለሆነ ምንጊዜም ከመንፈስ ቅዱስ ጋር ያለን ግንኙነት የከበረና የማያቋርጥ መሆን አለበት። በራሳችን ሐሳብ የምንሄደው የሰው ነገር ከእግዚአብሔር ሐሳብ ጋር በቀላሉ ሊገናኝ የሚችል አይደለም። ምድራዊ ነገር ስለሚያጠቃን ምድራዊ ነገርን ነው እኛ የምናስበው። እሱ ካረዳን ኢየሱስ ክርስቶስ ጌታ ነው ብለን እንኳን ለመመስከር ኢየሱስ ክርስቶስ ጌታ ነው ብለን ለማምለክ እንኳን አንችልም። ዛሬ ይህን የመሰለ ድንቅ አምልኮ ጊዜ ያረግነውን ነገር ሁሉ የረዳን መንፈስ ቅዱስ ነው። መንፈስ ቅዱስ ከሌለ ከባድ ነገር ነው። እንደገና ቁጥር 3 ኤፌሶን ቁጥር 3 16 ላይ እግዚአብሔር መንፈስ ቅዱስ እንዴት አድርጎ እንደሚረዳን ይናገራል። ጳውሎስ ነው ለኤፌሶን ሰዎች የሚናገረው መጠንከር እንዳለባቸው ጌታን ለመከተል ብዙ ነገር መቋቋም እንዳለባቸው ሲነግራቸው በመንፈሱ በሰውነታችሁ በኃይል እንድትጠነክሩ ብሎ መንፈስ ቅዱስ ኃይል ሰጪ እንደሆነ ኃይልን የሚሞላ እንደሆነ ውስጣዊ ጥንካሬን ብርታትን የሚሰጥ እንደሆነ ይነግራቸዋል። በመንፈሱ ይላል በቃሉ እንደገና በመንፈሱ በሰውነታችሁ እንድትጠነክሩ ይላል። ይህን ነገር ይነግራቸዋል። መንፈስ ቅዱስ የውስጥ ሰውነታችንን የሚያጠነክርልን ኃይል የሚያስፈልገው ነገር ስለሆነ በስጋ የማይገፋ ነገር ስለሆነ ወንጌል መንፈስ ቅዱስ በጣም ያስፈልገናል። ያለ መንፈስ ቅዱስ ምንም ማድረግ አንችልም። ጌታ ቅድም እንዳነበብኩት ሁሉ አብ የሰጠውን የተስፋ ቃል ጠብቁ ብሏቸው ነበረ። ኃይልንም ደግሞ እስከምትቀበሉ ድረስ ከኢየሩሳሌም እንዳትወጡ ብሏቸው ነበር። ይህንኑ አክብረው እነዚያ ሐዋርያት በአንድነት በአንድ መንፈስ ሆኖ ይተጉ ነበረ። በበዓለ 50 ቀን የሆነውን ደግሞ አነባለሁኝ። የሐዋርያ ሥራ ምዕራፍ 2 ላይ የሚገኘው ነው። ጌታ እነዛ ፈርተው ተደብቀው ነገር ግን እምነታቸው ሳይጠፋባቸው ይጸልዩና መንፈስ ቅዱስን ደግሞ ይጠብቁ ለነበሩ መንፈስ ቅዱስ ምን እንዳደረገ እንመለከታለን። መንፈስ ቅዱስን መጠበቅ እንደሚያስፈልግ በምን ጊዜ ወደኛ እንደሚመጣ አናቅም፣ ግን አይቀርም። መንፈስ ቅዱስ እንድንጠብቅ ያስፈልገናል። በዓለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም ላይ መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ይሄ በጣም የሚደንቅ ነገርና ለክርስትናቸው ለወንጌል ስራቸው የሚጠቅማቸውን የመንፈስ ቅዱስን ኃይል የተቀበሉበት ቀን ነው። ከዚህ ቀን በኋላ እንደ ድሯቸው ፈሪ አልነበሩም። ቅድም ጸሎት ላይ ሲጠቀስ ስለ ጴጥሮስ ይነገር ነበረ። ጴጥሮስ ከነዚህ ከ120ዎቹ ሰዎች አንዱ ነበረ። እንደ ድሮ አልሆነም። መንፈስ ቅዱስን ከተሞላ በኋላ በኃይል ይሰብክ ነበረ። እሱ በሰበከው ስብከት 3000 የሚያክል ህዝቦች ኢየሱስ ክርስቶስን የግላ ዳኛቸውና መድኃኒታቸው አድርገው ተቀብለው ነበረ። ጴጥሮስ ሁል ጊዜ ጴጥሮስን እናነሳለን ያረጋውን ነገርና አላውቅህም ብሎ እንደካደው ነበር በፊት የሰማነው። ግን መንፈስ ቅዱስ ከመጣ በኋላ ያ ፍርሃቱ እሱን ሊከዳ ያስበቃው ፍርሃቱ እሱ ውስጥ ስፍራ እንዳልነበረው መንፈስ ቅዱስ ኃይልን እንደሞላው እንመለከታለን። እነዛ 3000 የተቀበሉ ሰዎች እንዴ አንተ ከጥቂት ጊዜ በፊት አላቀውም ያልክ አልነበርክም እንዴ ብለው እንኳን ሊናገሩት አልደፈሩም። ነገር ግን ምንም አልተከረከሩም። 3000 ሰዎች በአንድ ቀን ወደ ጌታ መንግስት እንደተጨመሩ እንመለከታለን። ይህን ሁሉ ያደረገ መንፈስ ቅዱስ ነው። በዛ ጊዜ ይሰራ የነበረ መንፈስ ቅዱስ አሁንም ያስፈልገናል። ደፍረን ወጥተን እምነታችንን ለማካፈል ክርስትናችንን ለመግለጽ ለጌታ ምርኮ ለማምጣት መንፈስ ቅዱስ በጣም ያስፈልገናል። መንፈስ ቅዱስ በእነዚህ ሰዎች ሞላባቸው፣ ረድኤትን ሰጣቸው፣ በልሳኖች ተናገሩ። በማያውቁት ቋንቋ የተናገሩት ድንቅ የእግዚአብሔር ሥራ እንደሆነ በዛ ከተማ የመጡ በዓል ያከብሩ የመጡ ከሌላ ሀገር የመጡ ሰዎች ሁሉ እየገረማቸው እንደሰሙ ነው። በአሕዛብ ዘንድ ትልቅ ድንቅ ነገር ተሰራ። አንድ ቦታ ላይ ደግሞ ስንመለከት ሐዋርያ ሥራው ስንመለከት መንፈስ ቅዱስ የሚመራ መሆኑን ነው። መንፈስ ቅዱስ እንደሚመራ የሚገልጹ ብዙ ስፍራዎች አሉ። ይህንን ለምሳሌ ጠቀስኩ እንጂ ብዙ አሉ። የሐዋርያ ሥራ 8 ላይ ሐዋርያው ፊልጶስ መንፈስ ቅዱስ እንደመራው ከኢትዮጵያ መጥቶ የነበረውን ሊሰግድ መጥቶ የነበረውን ጃንደረባ ሄዶ እንዳነጋገረው እንመለከታለን። የሐዋርያ ሥራ ምዕራፍ 8 ከ26 እስከ 40 ያለው ክፍል ይህን ታሪክ በዝርዝር ይነግረናል። መንፈስ ቅዱስ ለፊልጶስ ስለመራው ብቻ ሄዶ ቋንቋውን የማያውቀውን ሰው እንኳን ሄዶ ሲያናግረው እንመለከታለን። ያም ደግሞ ትልቅ የወንጌል መልእክት እንደሆነ ፊልጶስም የኢየሱስ ክርስቶስን አዳኝነት ይዞ ወደ ኢትዮጵያ እንደሄደ በመጽሐፍ ቅዱስ ተጽፏል። መንፈስ ቅዱስ ይመራል፣ መንፈስ ቅዱስ ይልካል። እዚህ ላይ ፊልጶስን መንፈስ ቅዱስ ላከው፣ መራው፣ ታዘዘ፣ ሄዶም ደግሞ ተግባራዊ እንዳደረገ እንመለከታለን። መንፈስ ቅዱስ የሚፈውስ ነው። ይፈውሳል፣ እስራትን ይፈታል። ብዙዎቻችን እናውቃለን፣ ብዙዎቻችንን ሰምተናል፣ ተፈውሰንም እናውቃለን። መንፈስ ቅዱስ ይፈውሳል። የመለኮት ኃይል ፈውስ ይሰጣል፣ እስራትን ይፈታል። ብዙ ሰዎች ከእስራት የተፈቱ እንዳሉ ሁላችንም የአይን ምስክር ነን። በዘመናችን ሁሉ ያየነው ነው። መንፈስ ቅዱስ ደግሞ ለቤተ ክርስቲያን ስራ የሚጠቅም ልዩ ልዩ የጸጋ ስጦታዎችን ይሰጠናል። እሱ እንደወደደ እሱ እንደመዘነ አድርጎ ለእያንዳንዳችን ይሰጠናል። ስጦታ የማይሰጠው ሰው ቤተ ክርስቲያን ውስጥ የለም። ምክንያቱም አንድ አካል ነን። ሁላችንም መስራት አለብንና የምንሰራበትን የምንችልበትን ጸጋ መንፈስ ቅዱስ ይሰጠናል። አንደኛ ቆሮንቶስ ምዕራፍ 12 ከ27 እስከ 31 ያለው ክፍል ስለ ጸጋ ስጦታዎች ይናገራል። አንዳንዶችን አስተማሪዎች ያደርጋቸዋል፣ ድንቅ የሆኑ አስተማሪዎች ያደርጋቸዋል። አንዳንዶችን ሰባኪዎች፣ አንዳንዶችን ደግሞ ለጸሎት የሚተጉ፣ አንዳንድ ሰዎች ደግሞ የሰው ሕመም የሚሰማቸው ሰው ጋር የሚደርሱ፣ አንዳንዶች ደግሞ የሚለግሱ፣ አንዳንዶች ደግሞ በጸሎታቸው ሰው እንዲፈወስ የሚያደርጉ፣ ሰው ከታሰረበት እስራት እንዲፈታ ልዩ ኃይል የተሰጣቸው ሰዎች አሉ። አንዳንዶች ደግሞ በመንፈስ ከእግዚአብሔር መንፈስ ያልሆነውን ትንቢት መለየት የሚችሉ የሚቆሱ ሰዎች አሉ። ይህ ሁሉ ከእግዚአብሔር የተሰጠ ልዩ ስጦታ ነው። ይሄ ስጦታ ለተለያዩ ሰዎችም ቢሰጥ ለቤተ ክርስቲያን የተሰጠ ነው። አብረን ተባብረን ሁላችንም የምንጠቀምበትና ሌሎችንም የምንጠቅምበት ነው። መንፈስ ቅዱስ ይሰጠናል። የጸጋ ስጦታ ሰጥቶናል። ደግሞ መንፈስ ቅዱስ ያንን እንዲገልጥልን አጥብቀን መጸለይ፣ አጥብቀን መትጋት ይገባናል። እንዲሁም መንፈስ ቅዱስ የመንፈስ ፍሬዎችን ይሰጠናል። ገላትያ 5:22 ላይ ብንሄድ የመንፈስ ቅዱስ ፍሬዎችን እንመለከታለን። እነሱም ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት የመሳሰሉትን ነው። ለካ ሰዎች ድሮ እንደዚህ አይነት ስሞችን ለሰው የሚያወጡት ከዚህ አይተው ነው ወይ ብዬ አሰብኩኝ ይህንን ሳነብ። ፍቅር የሚባል ስም አለ፣ እዚህም አለ። እንደውም ደስታ የሚባል ስም አለ፣ ሰላም እዚህም አለች። ሰላም፣ ትዕግስት የሚባል ስም አለ፣ ቸርነት የሚባል አለ። እና ይገርመኛል፣ የመንፈስን ፍሬ ተረድተው ነው ወይ ሰዎች ይሄን ነገር የሚያወጡት ብዬ አሰብኩኝ። ሊሆንም ላይሆንም ይችላል፣ ግን የመንፈስ ፍሬዎች ከጌታ የተሰጡን ለአማኞች የተሰጡ ናቸው። ሰው ሰውን የሚወደው ስላረገለት ብቻ ሳይሆን የእግዚአብሔር መንፈስ ከውስጡ ሆኖ የማያውቀውን ሰው እንኳን እንዲወደው እንዲቀበለው ያደርጋል። ያ ከኛ አይደለም። እኛ ሰው ለምን ሰላም ሳይለን ቀረብልን እንኳን ልናኮርፍ የምንችልን? ፍቅር የሚሰጠው ከጌታ ነው። ደግሞ ዝም ብሎ ደስ የሚለን ነገር አለ። ሁሉ ነገር ተሳክቶልን አይደለም፣ ሁሉ ነገር ደስ የሚያሰኝ ሆኖ አይደለም። እግዚአብሔር በደስታ መንፈስ የሚሞላን ጊዜ አለ። እንደውም በሳቅ የሚሞላን ጊዜ አለ። ጌታ መንፈስ ቅዱስ አንድ ጊዜ አንድ ሁኔታ ውስጥ በነበርኩኝ ጊዜ አጋጥሞኛል። በጣም የሚያስጨንቅ ነገር ውስጥ ነበር የነበርኩት፣ ግን ከተወሰነ ጊዜ በኋላ በድንገት መሳቅ ጀመርኩኝ እንዳትስቁብኝ እኔ ኤክስፒሪየንስ ነው ግን እውነቴን ለምናገረው ከመቆጣጠር ከመችለው በላይ በጣም እስቅ ነበር ከዛ በኋላ ስለዛ ነገር አልተጨነቅኩም እግዚአብሔር ይመስገን እንደውም ሰዎች ይስቃሉ ሲባል ዝም ብሎ ተረት ነገር ነበር የመሰለኝ ግን መንፈስ ቅዱስ ደስታም ሳቅም ፈገግታም መልካም የሆነውን ነገር ሁሉ ይሰጠናልና የሚሰጠን መልካም ነገር ሁሉ ስለሆነብን ነገርም አይደለም ስላጣነውም ስላገኘውም አይደለም ግን መንፈስ ቅዱስ ስጦታ ስለሚሰጥ ነው ስጦታ ነፃ ስለሆነ ይሰጠናል ከመንፈስ ቅዱስ ያንን መንፈስ ቅዱስ ለይተን ማወቅ አለብን መንፈስ ቅዱስ ደግሞ ከኛ እንዳይርቅ እንዳይሸሸን በጣም ተጠንቅቀን የመንፈስ ቅዱስን ሐሳብ አውቀን ልንጓዝ ይገባናል መንፈስ ቅዱስ ከጌታ ያልሆነውን የምንለይበት ስጦታ ቀደም ጠቅሻለሁኝ ይሰጣል ትንቢቶችን የምንመረምርበት መልእክቶችን የምንመረምርበት መንፈስን ሁሉ አትመኑ ይላል እግዚአብሔር ቃል አንደኛ ዮሐንስ 4 ከ1 እስከ 6 ያለውን بنመለከት መንፈስን አትናቁ ይላል መንፈስን ደግሞ ሁሉ አትመኑ ግን መንፈስን መርምሩ ይላል ብዙ ነገር በመንሰማበት ጊዜ በዚህ ዘመን በተለይ በጣም የሚያደናግር ነገር አለ ምክንያቱም በእግዚአብሔር ቃል ላይ ተጽፏል ያመኑትን እንኳን እስከሰቱ ድረስ ሐሰተኛ መናፍስት ይገልጻሉ ሐሰተኛ ነቢያት ይገልጻሉ የሚልበት ጊዜ ስለሆነ በጣም በእግዚአብሔር ቃል ምንሰማውን ነገሮች ምናዳምጠውን ነገሮች ልንመረምር ይገባል ይሄ ከእግዚአብሔር አይደለም አንልም ዘለን ይሄ ነው ማንልም ግን እንድንመረምረው ታዘናል መንፈስን ሁሉ አትመኑ ይላል ድንቅን ነገር ብታዩ አትመኑ ይላል ከሰማይ እሳት እንኳን ማውረድ የሚችሉ ግን ከእግዚአብሔር መንፈስ ያልሆኑ ተአምራቶች ሊመጡና ሊታዩ የሚቻሉበት ዘመን ላይ ነው ያለው ያ ደግሞ አደገኛነቱ የተመረጡትን እንኳን እስኪሰጡ ድረስ ሊያደርጉ ይችላሉ ይላልና ከዚህ እግዚአብሔር ይጠብቀን የኛ ጉልበት አይደለም የመንፈስ ቅዱስ ረድኤት ያስፈልገናል መንፈስ ቅዱስን ተማምነን በመንፈስ ቅዱስ ነገሮችን ልንመረምር ይገባል ስጋነንና ለስጋ የሆኑ ነገሮች ደስ ያሰኙናል ሁላችንንም ግን ደስ ስላለን የመንፈስ ቅዱስ ነው አንልም የሚያስከፋም ነገር ብንሰማ ደግሞ ከመንፈስ ቅዱስ ነው አንልም አንድ ክፍል አለ የሐዋርያት ሥራ ላይ ጳውሎስና ከጳውሎስ ጋር የነበሩ ሰዎች ያጋጠማቸው ነገር አለ የሐዋርያት ሥራ 21 14 ላይ አንድ አባባል ሲሉ እንሰማለን የጌታ ፈቃድ ይሁን ብለን ዝም አልን ይላሉ እዚህ ቦታ ለጳውሎስ የመጣው ትንቢት አጋቦስ በሚባለው ነብይ ነበር እዛ ቦታ እንደምናነበው አጋቦስ የእግዚአብሔር እውነተኛ ነብይ ነበር እዛ ቦታ የመጣው መልእክት ግን ደስ የሚያሰኛል ነበርም ስጋን የሚያስጨንቅ ነው እሰይ ሃሌሉያ የተባለ የሚያስጨፍር አይደለም የሚያሳዝን ነገር ነው ያመጣው ምን ይላቸዋል የጳውሎስን ቀበቶ ወይም መታጠቂያ ወስዶ እግርና እጁን በዛ ጥፍር አድርጎ ያስርና የዚህ ቀበቶ ባለቤት ለሆነ ሰው በምትሄድበት ቦታ በኢየሩሳሌም እስርና እንግልት ይጠብቃል ብሎ ይተነበያል ይሄን ትንቢት ብንሰማ እና እዛ ቦታ ብንሆን ምን እንደምንል አላውቅም መንፈስ ቅዱስ ካረዳን በስተቀር በዚህ ትንቢት ምንስማማ አይመስለኝም መንፈስ ቅዱስ ጳውሎስን ያደረሰበት ደረጃ እና እነዚህን ሰዎች ያደረሰበት ደረጃ የተለያየ እንደሆነ እናያለን ጳውሎስ ተዘጋጅቷል እስከ ሞትም ድረስ እንኳን በሆን ተዘጋጅቻለሁ ብሎ ነው የመለሰላቸው አትሂድ ብለው በለመኑት ጊዜ ልቤን አታባቡኝ አታሳዝኑኝ ይላል እና ይሄን ነገር ስንመለከት እኔ በዛ ቦታ በሆን ብለን ብናስብ ምናልባትኛም ዘዴዎችን እናገር ይሆናል ጌታ እኮ ይህን መልእክት ያመጣልህ ራስህን እንድትጠብቅ ሊሆን ይችላልና ወገኖቻችን በእንደዚህ እንደዚህ አይነት ቦታ ስላሉ እነሱ ሰገለ ላይ ሄደ ተደበቀና ለጥቂት ጊዜ ቆይ ወይንም እነዚህ ሰዎች ንዴታቸው እስከሚበርድላቸው ድረስ እቺ ቀን እስከምታልፍ ድረስ ምን አለ ሄደ ሌላ ሀገር ብትሄድ ልንለው እንችላለን እግዚአብሔር ደግሞ ያበረታው ሰው ኖሮ ቢሆን ኖሮ ግድ የለም ጳውሎስ አንተ የተጠራህ ሰው ነህ በአንተ ላይ የሚደርሰው ነገር ሁሉ ብዙዎችን የሚያተርፍ ነው አንተ ከዚህ አልፈህ ሄደ አክሊል ተዘጋጅቶልሃል ብሎ የሚለው ሰው እንዳለ አይነገርም ቢለምኑትም ነገሩ እንዳልሆነ ግን ሲያውቁ በደረሱበት ተመላለሱ እነዚህ ሰዎች የጌታ ፈቃድ ይሁን ብለን ዝማል አሉ መንገዳቸውንም እንደቀጠሉ በትንቢቱ መሰረት ያ ነገር እንደደረሰባቸው እንመለከታለን በጣም የሚገርም ነገር ነው አንዳንድ ቦታ ይሄን አባባል ሰዎች ሲሉት ሰማለሁኝ እንደዚህ አይነት ትርጉም እንዳለው ያሰው አይመስለኝም። የጌታ ፈቃድ ይሁን ለበጎ ነው ያሉ ሰዎች እናገራሉ። መንፈሳዊ ባልሆነ ነገር ለእግዚአብሔር ክብር በማያመጣ ነገር ውስጥም ወይም ደግሞ ስጋዊ በሆነ ነገር ውስጥም ይሄን ነገር እየጠቀሱ ይናገራሉ። እዚህ ግን የሚያስጨንቅ ነገር ላይ ሆነው እንኳን ጳውሎስ ዋናቸው ከነሱ የበለጠ መንፈስ ቅዱስ የገዛው ሰው እንደሆነ ስላወቁ ያችን መከራ እኛም እንችለዋለን አንተ ከፈቀድክ ብለው የጌታ ፈቃድ ይሁን ብለን ዝም አልን ያሉት። እግዚአብሔር የተመሰገነ ይሁን። እግዚአብሔር ጋር ስንመጣ መንፈስ ቅዱስ ምንጊዜም አስተማሪያችን ነው፣ መሪያችን ነው፣ ሁሉን ነገር የሚያሳስበን ነው። መንፈስ ቅዱስ ደግሞ ትልቁ አስተማሪ ነው። አስተማሪዎችን አስተማሪ የሚያደርጋቸው መንፈስ ቅዱስ ነው። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል፣ እኔ የነገርኳችሁን ያሳስባቸዋል እያለ በዮሐንስ 14 ቁጥር 26 ላይ ይናገራል። ለመንፈሳዊ አካሄዳችን ሀሳባችን ሁሉ መንፈስ ቅዱስ በጣም እንደሚያስፈልገን ነው። አንድ ቦታ ላይ ዘሩባቤል መጽሐፍ ጋር ወስዳችኋለሁኝ። የትንቢተ ዘካርያስ ማለት ነው። ለዘሩባቤል የመጣለት መልእክት ቀላል ነገር አልነበረም። በምርኮ ከርመው አገራቸውን ለሰባ ዓመት ለቀው የተመለሱ ሰዎች ናቸው። የድሮ ክብራቸው፣ የድሮ ዝናቸው፣ የድሮ ኃይላቸው፣ የድሮ መሳሪያቸው ሁሉ እጅግ የቀነሰበት ነው። እንደገና እዛ ቦታ የነበሩ ሰዎች ደግሞ በእነሱ ላይ የመነሳት አቅማቸው፣ እነሱን ወደ ታች የማድረግ አቅማቸው ጨምሮ ነበርና የመጣለት መልእክት ተጀምሮ የነበረውን መቅደስ እንዲጨርስ ነበር የመጣለት መልእክትና ያንን የማድረግ አቅም አለኝ ብሎ ሊያስብ አልቻለም። ልክ ቀጥ እንዳለ ተራራ እንደከበደው፣ ቀጥ ያለ ተራራን ብናስብ እንደዚህ ጋለል ብሎ ያለ ነገር አይደለም። ጋለል ያለ ተራራ ቢሆን ኖሮ ሰው ቧጦም ይወጣዋል። ግን እንዲህ ቀጥ ያለ ተራራ ልክ እንደ ግድግዳ የሆነ ማለት ነው። ልክ ያንን እንደ መውጣት ያህል እንደከበደው ነበር የምንመለከተውና ምን የሚል ይመጣለታል መልእክት? ከእግዚአብሔር የመጣ መልእክት ነው። ነቢዩ ዘካርያስ ነው ይሄን ያመጣለት። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ደልዳላ ሜዳ ማለት ሜዳም ሆኖ እኮ ለእንቅፋት ሊያስመታ ይችላል፣ ጉብታ ካለው መካከል ላይ። ግን ይሄ ተራራ የሆነብህ ነገር በፍጹም ተራራ ሆኖ እኔ ያልኩህን ነገር የሚከለክልህ አይደለም። ተስተካክሎ ሁሉ ነገር እንደ ሜዳ ለጥ ያለ ይሆንልሃልና እኔ ያልኩትን ነገር ትችላለህ ብሎ እግዚአብሔር በመንፈሱ እንጂ በሰው ኃይልና በሰው ጉልበት የማይጠቀም አምላክ እንደሆነ ያስተምረናል ማለት ነው። እዚህ ላይ ተናግሮታል። እግዚአብሔር የተመሰገነ ይሁን። አሁንም ክርስቲያን የሆነ ሁሉ እንዳልኳችሁ የትምህርት ተጀምሮ የሚያልቅ አይደለም፣ በፍጹም የሚያልቅ አይደለም፣ የሚቀጥል ነው። የመንፈስ ቅዱስ ስራዎችም በብዛት በብዙ ተምረን እናውቃለን፣ ወደፊትም እንማራለን፣ ይቀጥላል። መሰብሰባችሁን አትተዉ ስለተባለን በዚያ ደግሞ በረከት ስለታዘዘልን ምንጊዜም በእግዚአብሔር ፊት ተሰብስበን የእግዚአብሔርን በረከት እንከፋፈላለን። መንፈስ ቅዱስም እንደወደደ አድርጎ ብዙ ነገሮችን ያከፋፍለናል፣ ብዙ ጸጋዎችን ይሰጠናል። ብዙ ተስፋ ያለን ህዝቦች ነንና መንፈስ ቅዱስ ጋር ያለን ትስስር እየጨመረ እንዲሄድ ያስፈልጋል። በልማድ እንድንጓዝ አያስፈልገንም። ምክንያቱም መንፈስ ቅዱስ ማንደርስበት አውቀን ማንጨርሰው ስለሆነ ምሪቱን ምን ጊዜ መከተል አለብንና በደረስንበት እንመላለስ ስላለሁኝ መልካም ፍቃዳችሁ ቢሆን ትንሽ ነገር የጻፍኳታለች፣ እሷንም አነባለሁኝ፣ ታዳመጡኛላችሁ። አርእስቱ ጰራቅሊጦስ ይላል። ጰራቅሊጦስ ማለት ያው መንፈስ ቅዱስ ማለት ነው። በሌላ ቋንቋ መለኮት ጌታዬ ያላንተ ባዶ ነኝ፣ ወልድን እንዳከብር አዳኝን ልወድስ አቅም እምትሆነኝ፣ ጸንቼ እንድከተል ራሴን ለመካድ አቅም አንተው ስጠኝ፣ እንዳሳብህ ሄጄ ፈጣሪ ጌታዬን ክብር እንድሰጠው፣ ካቻላዩ ዓለም ከአፈር ስጋዬ ዞር እምልበትን ብርታት ክን ልውረሰው፣ መተላለፍ ባስብ አብዝተህ ውቀሰኝ፣ ጭራሽ ሳልኮበልል ገስጸህ መልሰኝ፣ ሳልጨምር በቃሉ ሳልቀንስ ከቃሉ እውነት ተናግሬ እውነትን እንድኖር ረድኤት ሁሉ፣ ሸቀጥ አስገብቼ ጠንቅ እንዳላበቅል በመተላለፌ ወገን እንዳልበድል ጸጸትን ወልጄ ጽፋት አሳድጌ ከስሬም እንዳልቀር አንተ እንዳታዝንብኝ ማህተም ቤዛዬ ከኔ አትሽሽብኝ በኔ ካዘንካንተ ለኔ ጨለማ ነው ወደ ኋላ ስቦኝ ሊያጠፋኝ ለተጋው መንገድ መክፈቴ ነው መንፈስ ቅዱስ እርዳኝ አንተ የምትመራኝ መንገዱን እንዳልስት ከህያው እስትንፋስ ከተጻፈው ቃሉ እንዳልሸሽ ወዳዘክት የማትጠፋሳት ሁሌም ብርሃን ሆነኝ በራሴ ብሞክር እኔ ደካማ ነኝ እኔን ልትመክረኝ ደርሰሃል መለኮት በርዳታህ ደግፈኝ መንገዴን እንዳልስት አንተ አስተማሪ ነህ ቃሉን ታበራለህ ከስህተት አካሂድ በመክርህ መልሰህ የእውነት መንፈስ ነህ ሁሌም ትመራለህ አጽናኝ ጳራቅሊጦስ ረድኤት ሆነ አማኝ አዝኖ ስታይ ሁሌም ታጽናናለህ በድንቅ መክርህ ትጎበኛዋለህ እስራት ስትፈታ ደዌን ስትፈውስ እኛም አይተናል ጌታ መንፈስ ቅዱስ መንፈስ ካረዳህን ብርታት ከይታለን ኃይል ያስፈልገናል መንፈስ ቅዱስ እርዳን ያየነው ያወቅነው ሁሉን አያሳየን መለኮት አምላክነህ በመክርህ አስበህ ምስጢርን ንገረን እነተኛው መንፈስ ትንቢት ታመጣለህ ከአብ ይወጣውን መሽ ተሰውራለህ አይጠፋም ምሳቱ እስከ ምጻአቱ ደምቆ ይቀጥላል አሳችም ለማሳት አስመስሉ ይመጣል የስጋና ያለም ማዓዛን ይረጫል ዘመኑ ተቃርቧል ጠላትም ተጣድፏል ይላል አልጨረስኩትም ከዚህ ቀን ላቀርባ ስቢው ስለነበረ ነው ያቀረብኩት እንግዲህ ጌታ ኢየሱስ ክርስቶስ ይባርካችሁ እንዳልኳችሁ ለነ ጆ ጊዜ እንዲተርፍ ብዬ ነው አጭር ያረኩት እና እግዚአብሔር ይመስገን ስለነሱም እግዚአብሔር እናመሰግናለን ማካፈላችሁን ስለጨርሻለሁኝ ጌታ ይባርካችሁ